ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን የኮሚኒኬሽን ጽሕፈት ቤት ኃላፊው አቶ ከፍ ያለው ደበሽ የተናገሩትን እናስቀድም።
በሰቆጣ ወረዳ ስር የሚገኝ አካባቢ ነው። በዛ ስር በከባድ መሳሪያ አንድ ቤት ላይ ንጹሐን ሰዎችን፣ ሴቶችና ህጻናት ናቸው። አስሩም በከባድ መሳሪያ ጨፍጭፈዋቸዋል። ከአስሩ ውስጥ ሶስቱ ተፈናቃዮች ናቸው። ሰዎቹ ጋር ተጠግተው አብሮ ይኖሩ ናቸው። አንድ ላይ ሆነው እየተጫወቱ ያውቁ ባሉበት ቦታ ነው።
ቀደም ብዬ እንደጠቆምኩት በአማራ ክልል በዋግ ህምራ ብሔረሰብ አስተዳደር ዞን የኮሚኒኬሽን ጽሕፈት ቤት ኃላፊው አቶ ከፍ ያለው ደበሽ የተናገሩትን ነበር የሰማችሁት። በአካባቢው ስላለው ግጭት ወይም የሚካሄደውን ጦርነት አስመልክቶ የተናገሩት ነው። ህወሓት በበኩሉ ንጹሐን ዜጎችን ኢላማ እንደማያደርግ ማስታወቁ ይታወሳል። ዝርዝሩ በመጽሔት ክፍለ ጊዜ ይሰማል። ማክሰኞ ጳጉሜ 1 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ ነው። የዕለቱ ዜና አቅራቢ ደረጀ ደስታ ከተቀሩት ባልደረቦቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በመንግስትና በትግራይ አማጽያን ኃይሎች መካከል ዳግም ያገረሸው ግጭት የሚቆምበትን መንገድ ለማፈላለግ የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ዛሬ ማክሰኞ ኢትዮጵያ ውስጥ መገኘታቸውን አጃንስ ፍራንስ ፕሬስ AFP ዘገበ። ዩናይትድ ስቴትስ ባለፈው ሳምንት መገባደጃ ልዩ መልእክተኛዋን ወደ ኢትዮጵያ የላከችው 2 ዓመት ለሰብአዊ ቀውስ ማብቂያ ተስፋ ተጥሎበት የነበረውን ለወራት የቆየው የተኩስ አቁም ፈርሶ ውጊያው ማገርሸቱን ተከትሎ ነው። የተባበሩት መንግስታት የአፍሪካ ቀንድ ልዩ መልእክተኛ ሃና ሰርዋ ቴቴ ከዩናይትድ ስቴትስ ልዩ መልእክተኛ ጋር ዛሬ በአዲስ አበባ መነጋገራቸውን፣ ነገር ግን ቀጣይ የጋራ ተልዕኮ እቅድ የለም ሲል የመንግስታቱን ድርጅት ቃል አቀባይ ዋቢ አድርጎ AFP ዘግቧል። ልዩ መልእክተኛው በኢትዮጵያ እያደረጉ ያሉትን የሥራ ጉብኝት ዝርዝር አስመልክቶ ከጠቅላይ ሚኒስትር አብይ አህመድ መንግስትም ሆነ ከዩናይትድ ስቴትስ ባለስልጣናት የተሰጠ ዝርዝር መረጃ ያለመገኘቱንም የኤፍፒ ዘገባ አመልክቷል። አድማጮች፣ የዚህን ዝርዝር በመጽሔት ክፍለ ጊዜ እንመለስበታለን። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ አቶ ኃይሉ ከበደ በፌዴራሉ መንግስት በአሸባሪነት ከተፈረጀው ህወሓት ጋር ምስጢራዊ ግንኙነት በመፍጠር ወንጀል ተጠርጥረው በዛሬው ዕለት ፍርድ ቤት ቀረቡ። ፖሊስ አቶ ኃይሉ ከበደ በተጠረጠሩበት ወንጀል ዙሪያ የምርመራ ስራውን በሰውና በሰነድ ማስረጃ ለማጣራት እንዲችል የ14 ቀን የጊዜ ቀጠሮ እንዲሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎትን ጠይቋል። የተጠርጣሪው ጠበቃ በበኩላቸው በተጠርጣሪው አያያዝ ዙሪያ ማብራሪያ እንዲሰጣቸው ፍርድ ቤቱን ጠይቀዋል። ፖሊስ የጠየቀውን የ14 ቀን ቀጠሮ በመቃወም ተጠርጣሪው ዋስትና እንዲፈቀድላቸው ተከራክረዋል። ፍርድ ቤቱ ደግሞ መቃወሚያውን ውድቅ በማድረግ ፖሊስ የጠየቀውን የ14 ቀን ምርመራ ጊዜ በመፍቀድ ለመስከረም 5 ቀን 2014 ዓ.ም ቀጠሮ ሰጥቷል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል።
የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ አቶ ኃይሉ ከበደ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። የፌዴራል ፖሊስ ፖለቲከኛውን በሽብር ፈጠራ ወንጀል እንደጠረጠራቸውም ገልጿል። አቶ ኃይሉ ከበደና ከሳቸው ጋር የተያዙት ኮሎኔል ኪዳነ ገብረ እግዚአብሔር በአሸባሪነት ከተፈረጀው ህወሓት ጋር ግንኙነት በመፍጠር ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ እንደተንቀሳቀሱ ፖሊስ በጽሑፍ አስረድቷል። አሁን እየተደረገ ያለውን ጦርነት በመንግስት ሆን ተብሎ የተጀመረ በማስመሰል በሀገሪቱ ውስጥ ሰላምና መረጋጋት እንዳይኖር፣ ንጹሐን ዜጎች እንዲገደሉ፣ ከቀያቸው እንዲፈናቀሉ፣ ንብረታቸው እንዲዘረፍ እንዲሁም ህዝብ በመንግስት ላይ እምነት እንዳይኖረው በማድረግ ወንጀል እንደጠረጠራቸውም አመልክቷል። የምርመራ ስራውን በሰውና በሰነድ ማስረጃ ለማጣራትም የ14 ቀን የቀጠሮ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተከሳሽ ጠበቃ አቶ ሀፍቶም ከሰተ በበኩላቸው አቶ ኃይሉን በወንጀል ለመጠርጠር የሚያበቃ በቂ ምክንያት ስላልቀረበ ተጨማሪ ቀን መጠየቅ የለበትም በማለት ተቃውመዋል። በአያያዛቸው ዙሪያም ፍርድ ቤቱን ማብራሪያ ጠይቋል።
አቶ ኃይሉ ነሐሴ 23 ቀን 2014 ዓ.ም ባልታወቁ ሰዎች ተወስደው እስከ ነሐሴ 28 የት እንደቆዩ አይታወቅም። ስለዚህ ማንና በምን አግባብ እንደያዛቸው ፍርድ ቤት ያጣራልን ብለናል። በሌላ በኩል ደግሞ ከነሐሴ 28 ከቅዳሜ ቀንም ጀምሮ ዛሬ በአራተኛው ቀናቸው ነው ፍርድ ቤት የቀረቡት ከ48 ሰዓት በላይ ሆነዋቸዋል። ስለዚህ ይሄም ለምን እንደተደረገ ሊጣራልን ፍርድ ቤትን ጠይቀናል። በሌላ በኩል ደግሞ እየተጠየቀ ያለው የጊዜ ቀጠሮ ጠይቂያ ምክንያት እነሱን በዚህ በሚባለው ወንጀል ለመጠርጠር በቂ ምክንያት የለም፣ ማስረጃ የለም፣ መነሻም ይሁን ምስክርም የለም፣ ምርመራ መዝገብም አልተደራጀም። ስለዚህ በዚህ መነሻ ምክንያት በሌለበት በግምግስቱ ሰው ለመያዝ አስሮ ለማቆየት ትክክል አይደለም። ስለዚህ ዋስትና ሊፈቀድላቸው ይገባል። ሚፈቅድም ከሆነ ፍርድ ቤቱ የምርመራ መዝገብ ካለ አይቶ ነው ያንን ማድረግ ያለባቸው በሚል ነው የተከራከርነው።
የፖሊስንና የተጠርጣሪ ጠበቃን አስተያየት ያዳመጠው ፍርድ ቤቱም ፌደራል ፖሊስ አቶ ኃይሉን ከማን እንደተረከባቸው እስከ ነሐሴ 28 ድረስ በነበሩት 5 ቀናት በማን እጅ እንደቆዩና አያያዛቸው ምን ይመስል እንደነበረ የሚጠይቅ አቤቱታ በጽሑፍ ይቅረብ ብሏል። ፖሊስ የምርመራ መዝገብ ማደራጀት ያልቻለው ቅዳሜና እሁድ ስለነበረ እንደሆነ በመግለጽ ከነሐሴ 28 2014 ጀምሮ ፖሊስ የጠየቀውን የ14 ቀን ተጨማሪ ጊዜ በመፍቀድ ለመስከረም 5 ቀን 2015 ዓ.ም ተመረጥ ቀጠሮ ሰጥቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ደቡብ ሶማሊያ ረሃብና ቸነፈር ጠርዝ ላይ ናት ሲሉ አካባቢውን የጎበኙ አንድ የተባበሩት መንግስታት ድርጅት ባለስልጣን አስታወቁ። መሐመድ ሼክ ኑር ከመቋዲሾ የላከውን አጭር ዘገባ እንግዱ ወልዴ ያቀርባዋል።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአስቸኳይ እርዳታ አስተባባሪ ኃላፊ የሆኑት ማርቲን ግሪፊትስ እንዳስተነገቁት ከአርባ ዓመታት በኋላ የተከሰተው አስከፊ ድርቅ ሶማሊያን ረሃብ ጠርዝ ላይ አስቀምጧታል። ባለፈው ሳምንት የድርቁን ሁኔታ ለመገምገምና ከተጎጂዎች ጋር ለመነጋገር ሶማሊያ የነበሩት ኃላፊው በሰጡት ጋዜጣዊ መግለጫ ላይ እንዳሉት በደቡብ ሶማሊያ ውስጥ በዓመቱ መጨረሻ ረሃብ ሊከሰት እንደሚችል ተጨባጭ ማሳያዎች አሉ ብለዋል። ኃላፊው ከፍተኛ የድርቅ ተጎጂዎች የሚገኙበትን ሞቃዲሾን እንዲሁም በደቡብ ከሚገኙ ከተሞች አንዷ የሆነችውንና ረሃብ የተገረጠባቸው በርካቶች የሚገኙባትን ባይዶዋን ጎብኝተዋል። በባይዶዋ ቆይታቸው የሀገር ውስጥ ተፈናቃዮች የሚገኙበትን ካምፕ እንዲሁም በተመጣጠነ ምግብ እጥረት የሚሰቃዩ ሕፃናት የሚገኙበትን ሆስፒታል የጎበኙ ሲሆን በተመለከቱት ነገር መደንገጣቸውን ተናግረዋል።
ከፍተኛ ቁጥር ያላቸው ሶማሊያውያን እያሳለፉ ያለውን መከራና ስቃይ ስመለከት በጣም ደንግጫለሁ። የረሃብና ቸነፈር አደጋ ከደጃፍ ቆሟል። የመጨረሻውን ማስጠንቀቂያ እናስተላልፋለን።
ግሪፊትስ ማስጠንቀቂያቸውን በመቀጠልም የመከላከል እርምጃ በወቅቱ ካልተወሰደ ባይዶዋና በአቅራቢያዋ የምትገኘው በረሃ ካባ የረሃቡ ማዕከል ይሆናሉ ብለዋል።
ሶማሊያ ፉድ ሴኩሪቲ አንድ ኒውትሪሽን አናሊሲስ ሪፖርት
ዛሬ የወጣው የሶማሊያ የምግብ ዋስትናና የተመጣጠነ ምግብ ጥናት እንደሚያመለክተው በመጪው ህዳርና ታህሳስ ወር በማዕከላዊ ደቡብ ባህረ ሰላጤ ክልል የቸነፈር አደጋ እንደሚጠብቅ ተጨባጭ ማስረጃዎች አሉ። እየመጣ ያለው የረሃብ አደጋ ከአስር ዓመታት በፊት ከተከሰተው ጋር ተመሳሳይ ነው።
በእንደ አውሮፓውያን አቆጣጠር 2011 የተከሰተው ረሃብ የ260 ሺህ ሶማሊያውያንን ህይወት ቀጥፏል። ከዚህም ግማሹ ህፃናት ናቸው። በሶማሊያ ባህረ ሰላጤው ክልል ያለው ሁኔታ ረሃብ ተብሎ ሊጠራ ትንሽ የቀረው ነው። በሺህ የሚቆጠሩ ከረሃብ ጋር ተፋጠዋል። የተባበሩት መንግስታትና የሶማሊያ መንግስት እንደሚገልጹት 7.8 ሚሊዮን ሰዎች የሰብአዊ እርዳታ የግድ ያስፈልጋቸዋል። የሩሲያ ዩክሬንን መውረር የሰብአዊ ስራዎች ወደዛ እንዲያተኩሩ በማድረጉ በሶማሊያ ያለው ሁኔታ እንዲባባስ አስተዋጽኦ አድርጓል። በከፍተኛ የምግብ እጥረትና የዋጋ መናር የተመታችው ሶማሊያ ከጦርነቱ በፊት 90% የሚሆነውን ስንዴ የምታስመጣው ከሩሲያና ከዩክሬን ነበር።
በቡርኪና ፋሶ ሰሜናዊ ግዛት ውስጥ ትናንት ሰኞ በተቀበረ ፈንጂ ላይ በወጣ ተሽከርካሪ በደረሰ ፍንዳታ 35 ሰዎች ሲሞቱ 37 ደግሞ መቅሰላቸውን የአገሪቱ ጊዜያዊ መንግስት አስታወቀ። ተሽከርካሪው ወደ ኡጋዱጉ በአጀብ ያመሩ ከነበሩ ተሽከርካሪዎች መካከል አንዱ መሆኑ ተገልጿል። የፈንጂው አደጋ የደረሰው የእስላማዊ ታጣቂዎች ጥቃት እያየለ በመጣበት ዲጅቦና ቧሩዛኛ በተባሉ ከተሞች መካከል በሚገኝ ስፍራ መሆኑን ተመልክቷል። ባለፉት 10 ዓመታት በምዕራብ አፍሪካ ከአልቃይዳ እና እስላማዊ መንግስት ጋር በተሳሰሩ ቡድኖች የሚደርሰው ጥቃት እያየለ መምጣቱን የሮይተርስ ዘገባ ጨምሮ አመልክቷል። በቡርኪና ፋሶ ከ10 ሰዎች አንዱ በግጭት በምግብ ዋስትና ጦት የተነሳ አካባቢውን ለቆ የተፈናቀለ መሆኑ በዘገባው ተገልጿል። የቡርኪና ፋሶ የቀድሞ ፕሬዝዳንት ራች ካቦሬ በወታደራዊ መፈንቅለ መንግስት ከተወገዱበት ከባለፈው ጥር ወዲህ በአገሪቱ ተስፋ መቁረጥ መንገሱ ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያ መከላከያ ሚኒስቴር ዩክሬን ውስጥ በማካሄድ ላይ ለሚገኘው ውጊያ በሚሊዮኖች የሚቆጠሩ ሮኬቶችንና የመድፍ ጥይቶችን ከሰሜን ኮሪያ ለመግዛት በሂደት ላይ መሆኑን በዩናይትድ ስቴትስ የመረጃ ተቋም ዝቅተኛ ደረጃ የተሰጠው አንድ አዲስ መረጃ አመልክቷል። ስማቸውን መግለጽ ያልፈለጉ አንድ የዩናይትድ ስቴትስ ባለስልጣን ሩሲያ ፊቷን ወደ ተገለለችው ሰሜን ኮሪያ ማዞሯ የሩሲያ ጦር በማቀቡና በመሳሪያ ቁጥጥር የተነሳ በዩክሬን ከፍተኛ የጦር መሳሪያ አቅርቦት ችግር እየገጠመ መሆኑን ያሳያል ማለታቸውን አሶሲየትድ ፕሬስ ዘግቧል። የዩናይትድ ስቴትስ የደህንነት ባለስልጣናት ሩሲያ ተጨማሪ ጦር መሳሪያዎችን ከሰሜን ኮሪያ ትፈልጋለች ብለው እንደሚያምኑም ዘገባው አመልክቷል። ይሁን እንጂ የመሳሪያዎቹ መጠን ምን ያህል ሊሆን እንደሚችል ባለስልጣናቱ አልገለጹም። መረጃዎቹ የተገኙት የባይደን አስተዳደር በቅርቡ የሩሲያ ጦር በዩክሬን ለሚያካሄደው ጦርነት ኢራን ስርዓት የሆኑ ድሮኖችን ባለፈው ነሐሴ መረከቡን ካረጋገጡ በኋላ መሆኑን ተነግሯል። ዋይት ሃውስ ባለፈው ሳምንት ባወጣው መግለጫ ሩሲያ ከቴህራን የወሰደቻቸው ድሮኖች የቴክኒክ እክል የገጠማቸው መሆኑን አመልክቷል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዋይት ሃውስ ቤተ መንግስት የግድግዳ ወለል ከቀድሞ ፕሬዝደንቶች ተርታ ለታሪክ የሚቀመጠውን የፎቶግራፍ ምስላቸውን ንድፍ በመግለጥ ይፋ የሚያደርጉትን የቀድሞ ፕሬዝደንት ባራክ ኦባማና ባለቤታቸው ሚሼል ኦባማን ተቀብለው እንደሚያስተናግዱ አስታወቁ። ከቅርብ ጊዜ ወዲህ ባለው ልማድ ያውኑ ፕሬዝደንቶች ፎቶግራፎቻቸውን የቤተ መንግስቱ ክምችት አካል አድርገው የሚያኖሩትን ከነሱ ቀድሞ የነበሩትን ፕሬዝዳንቶች ማስተናገዳቸው የተለመደ መሆኑን አሶሲየትድ ፕሬስ ዘግቧል። ፕሬዚደንት ባይደን በፊት የነበሩት የቀድሞ ፕሬዚደንት ዶናልድ ትራምፕ ይህን ልማድ በራሳቸው አስተዳደር ዘመን አልተከተሉም። በዚህ የተነሳ ባይደን በምክትል ፕሬዚደንት ያገለገሏቸውን ፕሬዚደንት ኦባማንና ባለቤታቸውን የፎቶግራፍ ንድፍ የማኖር ስነ ስርዓት እንዲያካሂዱ መደረጋቸው ተመልክተዋል። የዋይት ሃውስ ቤተ መንግስት የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ከሆኑት ጆርጅ ዋሽንግተን ጀምሮ ያሉትን ፕሬዚደንቶችና ቀዳማዊ እመቤቶች ፎቶግራፎችን በቅደም ተከተላቸው ደርድሮ ማስቀመጡ የተለመደ መሆኑ ተነግሯል። ፕሬዝደንቶቹና ቀዳማዊ እመቤቶቹ ምስላቸውን በስዕል ቀርጾ የሚያስቀር የራሳቸው አርቲስት የሚመርጡ መሆኑን ተመልክተዋል። ሊዝ ትረስ ከዛሬ ጀምሮ የእንግሊዝ ጠቅላይ ሚኒስትር ሆነዋል። የ47 ዓመቷ ትረስ እንግሊዝን በመምራት ሶስተኛዋ ሴት ጠቅላይ ሚኒስትር ሲሆኑ በስድስት ዓመት ውስጥ ደግሞ አራተኛው ጠቅላይ ሚኒስትር ሆነዋል። የቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰንን የተኩት ትረስ ከባድ የኢኮኖሚና እየናረ የመጣው የኃይል አገልግሎት ዋጋ እንደሚጠብቃቸው ተመልክተዋል። ትረስ የወግ አጥባቂው ፓርቲያቸው መሪና ጠቅላይ ሚኒስትር ሆነው በፓርቲያቸው መመረጣቸውን ትናንት መዘገባችን ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓት ያለን ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ጳጉሜ 1 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ መሐንዲሱ ሻ ቻንግ፣ የምስል ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት፣ የዌብና ማህበራዊ መገናኛ ቅንብሮች አሰናጃችን ደግሞ አባየሁ ገበያው፣ በቀጥታ የስርጭታችን ምስልና ድምፅ አቀናባሪው ዙቤር ጤብ ነው። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922ና 25 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ መጽሔቱ ክፍለ ጊዜ እናልፋለን። በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ወረዳ ልዩ ስሙ ወለህ ማርያም በተባለ ቀበሌ የአንድ ቤተሰብ አባላት የሆኑ 10 ንጹሐን ዜጎችን ከህወሓት በተኮሰ በተባለ ከባድ መሳሪያ መገደላቸውን የዞኑ አስተዳደርና የሟቾች ቤተሰቦች ተናገሩ። ከሟቾቹ መካከል በቅርቡ የተዳረች ሙሽራ እንደምትገኝበት የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ከፍ ያለው ደብሽ ተናግረዋል። ከነኚህ ቤተሰብ አባላት በተጨማሪ ሁለት ወጣቶች በህዋት ታጣቂዎች መገደላቸውን በመግለጽም ወንጅለዋል። ከህዋት በኩል በዚህ አዲስ ጥቃት ዙሪያ የተሰማ ቀጥተኛ ምላሽ ባይኖርም ቀደም ሲል የተሰነዘሩ መሰል ወንጀላዎችን ንጹሃንን ኢላማ እንደማያደርግ በመግለጽ አስተባብሏል። የህዋት ቃል አቀባይ አቶ ጌታቸው ረዳ ትላንት ለጋዜጠኞች በሰጡት ማብራሪያ ተዋጊዎቻቸው ህዝብን ኢላማ እንደማያደርጉና የተማረኩ ታጣቂዎችን ሳይቀር በተገቢው መንገድ እንይዛለን ብለዋል። አስቴር ምስጋናው ተከታዩን አጠናቅራለች።
ከዋግምራ ዞን ያነጋገርኳቸው ስማቸው እንዲገለጽ ያልፈቀዱ ወይዘሮ በሰቆጣ ከተማ ዙሪያ የምትገኘው የወልህ ማርያም ቀበሌ ኗሪ ናቸው። የህዋት ታጣቂዎች ቀበሌዋን በተቆጣጠሩለት ማለትም በርሳቸው አገላለጽ የባለ እግዚአብሔርለት እህታቸው ከነቤተሰቦቻቸው መገደላቸውን ይናገራሉ። ሁሉም ኗሪ በሩን ዘግቶ በፍርሃት ውስጥ ነበርን የሚሉት የሟች እህት የቶክስ ድምጽ ጋብ ማለቱን ተከትሎ ሲወጡ የእህታቸውንና የልጆቻቸውን አስከሬን መመልከታቸው ቸውን ይናገራሉ።
ቀን 6 ሰዓት ግድም ነው የጥቃት የተፈጸመው። ተገደን እንጂ እዛው ነበርኩኝ። ያው ጎረቤቷ ነኝ። እዛው ነው መጥተው ተፈናቃዮች ነበሩ። ያው እነሱ ጋር የተጠጉ ያው እዛ ገብተው ሲጠዩ እነሱ ሲንጫጩ እኛ ደግሞ ያው እየተተኮሱ ስለነበረ ፈርተን ትንሽ ረፍት ሲሰጥ ወጥተን ስናይ እንዳለ ቤቱ ዝም ብሎ ሬሳ በሬሳ ነው። ወዲያ ወጥተን ተጫጭተን ሰውም ደረሰ፣ ወታደሩም ተረዳዳን፣ ቀረቱም ተረዳዱን። ወዲያ ሰው ደረሰልን። እየቀዘቀዘ ሲመጣ ሬሳውን አውጥተው እንትን አረጉት። ሚሳይል የተቀበሩ 10 ሬሳ ነው የሚል ሙሽራይቷውን ጥር መጨረሻ ነው ያገባች፣ ቆርባ ነው ያገባች። አሁን እናቷ ጋር ነው የነበረች።
የዋግምራ ዞን የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ከፍ ያለው ደባሽ ለአሜሪካ ድምጽ በሰጡት ቃል የህወሓት ታጣቂዎች በዞኑ ዋና ከተማ ሰቆጣ ዙሪያ የምትገኘውን ወለህ ማርያም የተባለችውን ቀበሌ ነሐሴ 29 ቀን 2014 በተቆጣጠሩበት ወቅት በተኮሱት ከባድ መሳሪያ 10 የአንድ ቤተሰብ አባላትን መግደላቸውን አረጋግጠዋል።
በሰቆጣ ወረዳ ስር የሚገኝ አካባቢ ነው። በዛ ስር በከባድ መሳሪያ አንድ ቤት ላይ 10 ሰዎች 10 ንጹሃን ሰዎችን ሴቶችና ህጻናት ናቸው። 10ሩም በከባድ መሳሪያ ጨፍጭፈዋቸዋል። ከ10ሩ ውስጥ 3ቱ ተፈናቃዮች ናቸው። ሰዎቹ ጋር ተጠግተው አብሮ ይኖሩ ናቸው። አንድ ላይ ሆነው እየተጫወቱ ያውጉ ባሉበት ቦታ ነው እነሱ በከባድ መሳሪያ ወሮ ሰዎቹ ህይወታቸው እንዲጠፋ የተደረገው እና በአንድ ቤት 10 አስከሬን ነው የወጣው።
ከአስሩ ውስጥ እንግዲህ 3ቱ ሌላ ቦታ ተፈናቅለው የመጡ ነበር ብለውኛል። ከየት ነበር የመጡት እነዚህ ተፈናቃዮች?
እነኚህ ተፈናቃዮች የመጡት ከተፈናቃይ ካምፕ ወደ እንግዲህ እንደምታውቂው ከ90,000 በላይ ተፈናቃይ ነው ዋግ ላይ የሚገኘው የሚባል መጠለያ አካባቢ ነው የነበሩት እና እነዛ ተፈናቃዮች ደግሞ ከዛ ከካምፕ ወጥተው ተጠጉ ናቸው። በዛ ላይ ባሉበት ነው ከባድ መሳሪያ ወርሮ ሰዎቹ እንዲመጡ የተደረጉት። ቤቱም እንዳልነበረ ሆኗል። ቤቱ ቆርቆሮ ቤት ነው፣ 2 ክፍል ቤት፣ እሱንም አመድ አድርገውታል።
አቶ ከፍ ያለው አክለው ታጣቂዎቹ በሌሎች ንጹሐን ዜጎች ላይ ጥቃት መፈጸማቸውንም ይናገራሉ።
አሁን ሰሞኑን ለመቆጣጠር ብለው በነበረው ውጊያ ነው እንግዲህ እንደነገርኩሽ የሰላም አማራጮች እየተፈለጉ የሰላም አማራጭን እየፈለግን ስለሆነ ቀጥታ ወደ ጦርነት አልገባንም። ነገር ግን ጉዳዩ እየገፋ ሲመጣ ራስን ከመከላከል የሚደረግ ጥረት ነበር። በዛን ሰዓት ወለህ የሚባለውን አካባቢ እነሱ ተቆጣጥረውት ነበር። በአንድ ቀን ቆይታቸው የነበረው በአንድ ቀን ቆይታ አንዲት አካባቢ አንዲት ቤት ብቻ ያለውን መረጃ ነው የምነግርሽ። በየቦታው ወጣቶችን አፋቸውን ክፈቱ እያሉ አፋቸው ላይ በጥይት እየመቱ ብዙ ወጣቶች እንደሞቱ እዛ አካባቢ የነበሩ ሰዎች ወደ ላይ ተገኝቼ ያናገርኳቸው ሰዎች ነግረውኛል።
የአንድ ቤተሰብ አባላት የሆኑ 10 ሰዎች በከባድ መሳሪያ ጥቃት መገደላቸው የተገለጸው የሰሜን ኢትዮጵያው ጦርነት ተፋላሚዎች ሁሉ ለንጹሃን ዜጎች ህይወት ጥበቃና ጥንቃቄ እንዲያደርጉ ሀገር አቀፍና ዓለም አቀፍ ጥሪዎች እየቀረቡ ባሉበት ወቅት ነው። የኢትዮጵያ ሰብአዊ መብት ኮሚሽን ጦርነቱ እንደገና ከተቀሰቀሰ በኋላ ባወጣው መግለጫም ይህንኑ ጥሪ አስተጋብቷል። የፌዴራል መንግስትና ህወሓትን በንጹሃን ዜጎች ላይ ያነጣጠረ ጥቃት ይፈጸማል በሚል አንደኛው ሌላኛውን እየከሰሱ ይገኛሉ። ህወሓት ለምሳሌ በመቀሌ ከተማ ነሐሴ 22/2014 ዓ.ም ምረት በተካሄደው ያየር ድብደባ 4 ንጹሃን ዜጎች መገደላቸውን ገልጾ መንግስትን መወንጀሉ ይታወሳል። ንጹሃን ዜጎችን ኢላማ እንደማያደርግ የገለጸው የኢትዮጵያ መንግስት በበኩሉ ወንጀላውን ያስተባበለው ወዲያውኑ ነበር። ህወሓት በሰላማዊ ሰዎች ላይ ያነጣጠረ የከባድ መሳሪያ ድብደባ እንደሚያካሄድና ሌሎች ግድያዎችንም እንደሚፈጽም የሚገልጽ ሰው የኢትዮጵያ መንግስት ተደጋጋሚ ወንጀላዎችን መሰንዘሩም ይታወቃል። ሰሞኑን በዋግምራው የተገደሉ ንጹሃን ዜጎች በተሰዎችም ለጥቃቱ ተጠያቂ ያደረጉት ህወሓት ነው።
ያው ጁንታው ገብቶ የነበረ ጁንታው የነበረኛም እንዳንወጣን ወጣን በየቤቱ መዝጊያውን እየበረገዱ እየገቡ ነው ያው ያፈራሩን እንትን እያሉ ማያጨርስ።
ከዚህ በፊት የቀረቡበትን መስር ወንጀላዎች ያስተባበለው ህወሓት የዋግምራውን ጥቃት ፈጽሟል ስለመባሉ የሰጠው ቀጥተኛ ምላሽ የለም። ትላንት ለጋዜጠኞች ማብራሪያ የሰጡት የህወሓት ቃል አቀባይ ጌታቸው ረዳ ታጣቂዎቻቸው ሰላማዊ ህዝብን ኢላማ እንደማያደርጉ ነበር የተናገሩት።
ይሄ ሰራዊት የትግራይ ነው የሚመስል ሰራዊት ነው ማለት ሌላ ነገር አለ። የትግራይ ቫልዩስ የትግራይ እሴቶች የወረሰ ሰራዊት ነው ማለት ነው። ዋግ ሲገባ የጁ ሲገባ አማራን የመንበርከክ አማራን የመዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት ነው።
የአፋር ብሔራዊ ክልላዊ መንግስትም እንደዚሁ ከህወሓት ተተኮሰ በተባለ የከባድ መሳሪያ ጥቃት ሰላማዊ ሰዎች መገደላቸውን መግለጹ ይታወሳል። በያሉ ከተማ ላይ በተተኮሰ ከባድ መሳሪያ 3 ህጻናት ሲገደሉ የቆሰሉ ሰዎች ደግሞ በዱብቲ ሆስፒታል ህክምና እየተከታተሉ መሆኑን ነው የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር አህመድ ሁሴን ለአሜሪካ ድምጽ የገለጹት። እንደገና የተቀሰቀሰውን ጦርነት ተከትሎ ከ200,000 በላይ ሰዎች መፈናቀላቸውንም ተቅሰዋል። ሁለቱም ተፋላሚ ወገኖች ጦርነት አቁመው ወደ ድርድር እንዲመጡ የሚደረጉ ዓለም አቀፍ ጥሪዎችም ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች በተከታዩ ርዕስ ደግሞ አሁን እዚህ ስቱዲዮ ከገባን የደረሰን የዕለቱ አቪር ርዕስ ነው፣ ወደ ኦሮሚያ ይወስደናል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ስር በሚገኘው አሙሩ ወረዳ ከነሐሴ 23 እስከ ነሐሴ 25 ቀን 2014 ዓ.ም ድረስ በታጣቂ ኃይሎች በተፈጸሙ ጥቃቶች ከ60 በላይ ሰዎች መገደላቸውንና ከ20 ሺህ በላይ የሚሆኑ ነዋሪዎች ደግሞ መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በአካባቢዎቹ የመንግስት ጸጥታ ኃይሎች እንዲሰማሩና ተገቢው ምርመራ ተደርጎም ተጠያቂነትን የማረጋገጥ ስራ እንዲሰራ ሲልም ኮሚሽኑ አሳስቧል። ከፌዴራል መንግስት ጀምሮ በየደረጃው ካሉት የመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ተከታዩን አድርሳናለች።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ጳጉሜ 1 ማምሻውን ያወጣው መግለጫ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አገምሳ ወረዳ በቅርቡ ተፈጸመ ያለውን ጥቃት መነሻ ያደረገ ነው። መግለጫው እንደሚለው ከነሐሴ 23 እስከ ነሐሴ 25 2014 በተፈጸመው ጥቃት ከ60 በላይ ሰዎች ተገድለዋል። ኢትዮጵያ ሰብአዊ መብቶች ኮሚሽን ነዋሪዎችንና የመንግስት አካላትን በማነጋገር አወጣውት ያለው መግለጫ እንደሚለው ጥቃቱ የተፈጸመው በአሙሩ ወረዳ ተሰማርተው የነበሩ የጸጥታ ኃይሎች ወደ ሌላ አካባቢ መንቀሳቀሳቸውን ተከትለው ነው። ከዛም መንግስት ሸኔ የሚላቸው የኦሮሞ ነጻነት ሰራዊት ታጣቂዎች የወረዳው ዋና ከተማ የሆነችውን ኦቦራ ከተማን ለመያዝ ባደረጉት እንቅስቃሴ 3 የአማራ ብሔር ተወላጆች መገደላቸውን አመልክተዋል። ይህንን ግድያ ተከትሎ ከአሙሩ ወረዳ ሃሮ አዲስ ዓለም ከተባለ ቀበሌና አጎራባች ከሆነው የአማራ ክልል ቡሬ ወረዳ የተውጣጡ ታጣቂዎች በአሙሩ ወረዳ ጥቃት መፈጸማቸውን መግለጫው ጠቅሷል። ታጣቂዎቹ በወረዳው በሚገኙት አገምሳ፣ ጆጊ ምግራ፣ ታሚላ፣ ጀቦዶባን፣ ጦምቤ ደንጋቤ፣ ጀዋጃ፣ ኛሬ፣ ለገሚጫና ሉቁማ ወሌ በሚባሉ ቀበሌዎች የኦሮሞ ብሔር ተወላጅ ነዋሪዎች ላይ ነሐሴ 24 እና 25 ቀን 2014 ዓ.ም በፈጸሙት ጥቃት ከ60 በላይ ሰዎች መገደላቸውን ጠቁሟል። በጥቃቱ ከ70 በላይ ሰዎች መቁሰላቸውን፣ የነዋሪዎች የቤት ንብረቶችና የቀንድ ከብቶች መዘረፋቸውን ካነጋገራቸው የአካባቢ ነዋሪዎችና የመንግስት ኃላፊዎች ለመረዳት መቻሉንም ኢሰማኮ አስታውቋል። በጥቃቱ ምክንያት ከ20 ሺህ በላይ ሰዎች ተፈናቅለው በኦብራ ከተማ በአስቸጋሪ ሁኔታ ላይ የሚገኙ መሆኑንም ነዋሪዎቹ እንደገለጹለትም ኮሚሽኑ አመልክቷል። በጥቃቶቹ ምክንያት የተፈጠረው የደህንነት ስጋት ያልተቀረፈ መሆኑንም ኮሚሽኑ ጠቁሟል። በዞኑ ውስጥ ካሉት ወረዳዎች መካከል በጃርደጋጃርቴ፣ ኪራሙና አቤድንጎሮ ተመሳሳይ ጥቃቶች ሊፈጸሙ እንደሚችሉ ስጋቶች መኖራቸውን ኮሚሽኑ ከነዋሪዎች ያሰባሰባቸው መረጃዎች ያሳያሉ ይላል መግለጫው። ጥቃት በተፈጸመባቸው አካባቢዎች በአስቸኳይ የመንግስት የጸጥታ ኃይሎች እንዲሰማሩና ተገቢ ምርመራ ተደርጎም ተጠያቂነትን የማረጋገጥ ስራ እንዲሰራ ኮሚሽኑ አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫው የጠቀሰው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ሸኔ በሚል በአሸባሪነት የፈረጀው ታጣቂ ቡድን በተገለጸው በአማራ ብሔር ተወላጆች ግድያ ላይ እጁ እንደሌለበት በመጠቆም አስተባብሏል። የታጣቂው ቡድን ቃል አቀባይ ኦዳ ተርቢ ተከታዩም ብለዋል።
አማሪ ሰጂ ሱነጄ በሙንሳ ዱጋ ዮካን ሶበተሩ ሳ ኢምቤኩ
ሶስት አማራ ተወላጆች መገደላቸው ወይም አለመገደላቸው እውነት ወይም ማሰት መሆኑን አላቅም። ያናገርናቸው ለመገናኛ ብዙሃንም የተናገሩት ይህን ሲያነሱ አልሰማንም። መገደላቸው እውነት ቢሆንም እንኳ የኦሮሞ ነጻነት ሰራዊት ከግድያቸው እንደሌለበት 100% ግልጽ ነው። ምክንያቱም የኦሮሞ ነጻነት ሰራዊት በጊዜው በቦታው አልነበረም። ደግሞም ከተሞቹን ለመቆጣጠር ሲያደርግ የነበረው ኦፕሬሽንም አልነበረም። በጊዜው በቦታው የነበሩት የፈቀደ ኃይሎችና የፋኖ ታጣቂዎች ናቸው። ከዚህ በፊትም በጣም ብዙ ጊዜ አንስተናል። ህዝብን እየዘረፉ እየገደሉ አግተውም ገንዘብ ሲቀበሉ ነበር። እነኛ ኃይሎች ሚሊሻዎቹ አስጸያፊ ነገርም በህዝብ ላይ እየሰሩ ነው። ከመንግስት ጋርም ቁርኝት አላቸው። በመጀመሪያ ወደ ከተማዋ ገብተው ህዝቡን ትጥቅ ያስፈቱት እነሱ ናቸው። ከዛ በኋላ ለዚህ ጥቃት ያደረሷቸው እነዚህ ታጣቂዎች ናቸው። ይህንን ነገር ህዝቡ መስክሯል። እነተኛ የኦሮሞ ነጻነት ሰራዊት መስሏቸው ያከባቢው ልጆች እነኚህን ታጣቂዎች ተቀላቅለዋቸዋል። ነገር ግን ከኦሮሞ ነጻነት ሰራዊት ጋር ምንም ቁርኝት የላቸውም።
የኢትዮጵያ ፌደራል መንግስት እንደዚሁም የኦሮሚያና የአማራ ክልላዊ መንግስት ግን እስካሁን በጉዳዩ ላይ ያሉት ነገር የለም። በተለይም በየደረጃ ካሉት የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ተቃዋሚው የኦሮሞ ፌደራሊስት ኮንግረስ ባወጣው መግለጫ መንግስት የዜጎችን ደህንነት ማስጠበቅ አልቻለም ሲል ተችቷል። የፓርቲው ዋና ጸሐፊ አቶ ጥሩኔ ገምታ የፓርቲያቸውን አቋም ያብራራሉ።
ይሄ መንግስት ተጠያቂነትና ኃላፊነቱ በትክክል ሊወጣ ይገባል። የህዝብን ሰላምና ደህንነት ማረጋገጥ መቻል ይኖርበታል። እያንዳንዱ መሳሪያ ይዘው ህዝብ መካከል የሚንቀሳቀሱ ኃይሎች ከመንግስት እስከ ሽምቅ ተዋጊ ድረስ ያሉት እጃቸውን ከህዝቡ ላይ እንዲሰበስቡ እና ፋኖ የሚባሉት ከዚህ በፊት ከወደ አባይ ማዶ ተንቀሳቅሶ ወደዚህ ሲሻገሩ ሁሉ እየታየ እየተሰማ እንደገና ደግሞ ወደዚህ ተሻግሮ አስከፊ የሆኑ እርምጃዎችን በሚወስድበት ጊዜ ድጋፍ የሚያገኘው በኦሮሚያ ክልል ውስጥ በኦሮሞ መካከል ከሚገኙት ወገኖች ነው። እንደዚህ አይነት ተመሳሳይ እርምጃዎችን እንደሚወስዱ ቀደም ስልም ከተለያየ አቅጣጫ መረጃዎች ስላሉን ነው ይህንን ድርጅት በስም ጠርተን እጃቸውን ከህዝብ ላይ እንዲሰበስቡ መግለጫ ያወጣንበት።
ሌላው የተቃዋሚ ፓርቲ የኦሮሞ ነጻነት ግንባርም ተመሳሳይ ሀሳብ አንጸባርቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ ተከታዩም ብለዋል።
ከዚህ ቀደም ባልተለመደ ሁኔታ ኦሮሚያ ላይ እየተፋፋመ ያለ ራሱን ፋኖ ብሎ የሚጠራ እና ኦሮሚያ ውስጥም ያሉ በተለያየ ቦታዎች ራሳቸውን እያደራጁ በመንግስትም ድጋፍነት እንደዚሁም ደግሞ የፌደራል መንግስቱም ሆነ የክልሉ መንግስት እነዚህ ድጋፍ እንደሚያደርገው ካለገኘ ነው መረጃ እንደሚያሳየው በእነዚህ አማካይነት እየተፈጸመ ያለውን እልቂት እኛ መግለጫችን ውስጥ ያተት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽኑ ክትትል ማድረጉን የሚቀጥል መሆኑንና በሲቪል ሰዎች ላይ የተፈጸመው አሳዛኝ ጥቃት ያሳሰበ መሆኑን መግለጻቸውን የዛሬው መግለጫ አመልክቷል። በማንኛውም ጊዜ የጸጥታ ስጋት ካለባቸው አካባቢዎች የመንግስት የጸጥታ ኃይሎች ወደ ሌላ ቦታ በሚዘዋወሩበት ወቅት የነዋሪዎች በህይወት የመኖር የአካል ደህንነትና የንብረት መብቶች ለአደጋ እንዳይጋለጡ ተገቢ የሆነ ጥንቃቄዎች ሊደረጉ እንደሚገባ ማስታወሳቸውም ተጠቅሷል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ደግሞ ወደ አዲስ አበባ ነው የምንመለሰው። የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በፌዴራል ኃይሎችና በትግራይ አማጽያን መካከል ጦርነት ከተቀሰቀሰ 12 ቀናት በኋላ ወደ ኢትዮጵያ አቅንተዋል። ዳግም የተቀሰቀሰው ግጭት ለሰላም ድርድሩ ያለውን ተስፋ ያጨለመ ሲሆን የኤርትራ ኃይሎችም ተመልሰው ወደ ጦርነቱ ገብተዋል መባሉን ጨምሮ በሱዳን ድንበር አካባቢ ውጊያ መጀመሩን ተከትሎ ግጭቱ እንዳይስፋፋ ስጋት አሳድሯል። በሌላ በኩል 35 አገር በቀል የሲቪል ማህበረሰብ ድርጅቶች አስቸኳይ በሚል ባስተላለፉት የሰላም ጥሪ በሰሜን ኢትዮጵያና በሌሎች አካባቢዎች ያሉ ግጭቶች በአስቸኳይ ቆመው የእርቅ ንግግሮች እንዲጀመሩ ሲሉ ጠይቀዋል። የድርጅቶቹን የሰላም ጥሪና ሄንሪ ዊልከንስ ከባህር ዳር ያጠናቀረውን ዘገባ ጨምቆ ከሬዲዮ አባተ ተከታዩን አድርሶናል።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በኢትዮጵያ በሚኖራቸው ቆይታ ከፖለቲከኞችና ከሲቪል ማህበረሰብ አካላት ጋር በኢትዮጵያ ዘላቂ ሰላም፣ ደህንነትና ብልጽግናን ለማረጋገጥ የሚደረገውን ጥረት እንዴት በተሻለ ሁኔታ ማራመድ እንደሚቻል ለመወያየት ማቀዳቸውን የአገሪቱ ውጭ ጉዳይ ሚኒስቴር በሰጠው መግለጫ አመልክቷል። ሃመር ለመጨረሻ ጊዜ ኢትዮጵያን የጎበኙትና ከሀገሪቱ ባለስልጣናት ጋር የተገናኙት ዩናይትድ ስቴትስ አበረታች ሆኖ አግኝቻለሁ ያለችው የተኩስ አቁም ስምምነት እየተተገበረ በነበረበት በሐምሌ ወር ነበር። ልዩ ልዑኩ በወቅቱ በነበራቸው ጉብኝት ኢትዮጵያ በአፍሪካ ህብረት ሽምግልና ለሚመራ ማንኛውም የሰላም ንግግር ዝግጁ ስለመሆኗ በምክትል ጠቅላይ ሚኒስትር ደመቀ መኮንን ተነግሯቸዋል። የአሁኑ ጉብኝታቸው ደግሞ በኢትዮጵያ ፌዴራል መንግስትና በህዋት አማጽያን መካከል ለሁለት አመታት ያህል የዘለቀው ግጭት ከአምስት ወራት የተናጠል ተኩስ አቁም ስምምነት በኋላ ነሐሴ 18 ዳግም ማገርሸቱን ተከትሎ የሚያካሂዱት ነው። ዩናይትድ ስቴትስ ኤርትራ ወደ ግጭቱ መግባቷን፣ ህወሓት በአማራ ክልል የሚያደርገውን ጥቃትና በኢትዮጵያ መንግስት የሚፈጸመውን የአየር ጥቃት አውግዛለች። ጦርነቱ ዳግም ከመቀስቀሱ በፊት የሰላም ድርድር ተግባራዊ ሊሆን እንደሚችል ተጠብቆ ነበር። ህወሓት በዩናይትድ ስቴትስና በኬንያ መንግስታት የሚመራ ድርድር እንዲደረግ ሲፈልግ፣ የኢትዮጵያ መንግስት ፍላጎት ደግሞ በአፍሪካ ህብረት የሚመራ ድርድር ነው። ዩናይትድ ስቴትስ በኢትዮጵያ ሰላም ለማምጣት የፈለገችበት ምክንያት ምን እንደሆነ በቪኦኤ ዘጋቢ ሄንሪ ዊልኪንስ የተጠየቁት የኢንተርናሽናል ክራይሲስ ግሩፕ ተንታኝ ዊሊያም ዴቪሰን ተከታዩን ምላሽ ሰጥተዋል።
Above and beyond the desire to bring about peace because of its intrinsic benefits to Ethiopia because of the devastation that the conflict is causing.
ግጭቱ ያስከተለ ባለው ውድመት ምክንያት ሰላምን ማስፈን ለኢትዮጵያ ካለው ውስጣዊ ጥቅም ባለፈ በአፍሪካ ቀንድ ወሳኝ ሀገር በሆነች ኢትዮጵያ አለመረጋጋት እየተባባሰ መሄዱ ያለው ቀጠናዊና ጂኦፖለቲካዊ አንድምታ ዩናይትድ ስቴትስን ያሳስባታል። ይህ በራሱ አስፈላጊ ስትራቴጂካዊ ምክንያት ነው።
ሆኖም ዋሽንግተን የጦርነቱ ተፋላሚ ወገኖች ወደ ድርድር ጠረጴዛ እንዲመለሱ ማስገደድ እንደማትችል መሰረቱን በቤልጅየም ያደረገው የኢንተርናሽናል ክራይሲስ ግሩፕ ተንታኙ ዴቪሰን አክለው ተናግረዋል።
At this point the US probably doesn't have that much immediate extra leverage to bring to bear.
በዚህ ጊዜ ዩናይትድ ስቴትስ ምናልባት በፍጥነት ጥቅም ላይ የምታውለው ምንም ተጨማሪ ጉልበት የላትም። በእርግጥ ተፋላሚዎቹ በድጋሚ ወደ ተኩስ አቁም ስምምነት እንዲመለሱና ንግግር እንዲጀምሩ ለመማጸን የሚያስችል ዲፕሎማሲያዊ ተደራሽነት አላት። ለጊዜው ግን የነገሮች ፍጥነት ከማንኛውም አይነት የቅጣት እርምጃዎች ርቋል።
የዩናይትድ ስቴትስን የአፍሪካ ቀንድ ልዩ ልዑክ ወደ ኢትዮጵያ መምጣት በተመለከተ አስተያየት እንዲሰጡን የአሜሪካ ድምጽ ለህወሓትና ለኢትዮጵያ መንግስት ጥያቄ አቅርቦ እስካሁን ከሁለቱም አካላት ምላሽ አላገኘም። ሆኖም ልዩ ልዑኩ ማይክ ሃመር ዛሬ ማክሰኞ ኢትዮጵያ እንደነበሩ AFP ዘግቧል። ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑኳን ካለፉት የረፍት ቀናት አንስቶ ወደ ኢትዮጵያ መላኳን ያስታወቀች ሲሆን የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሃና ሰርዋቴቴ የዩናይትድ ስቴትስን ልዑክ ዛሬ በአዲስ አበባ ማግኘታቸውን፣ ነገር ግን በጋራ ለማከናወን ያቀዱት ተልእኮ እንደሌለ የተመድ ቃል አቀባይ ነግረውኛል ነው ያለው የፈረንሳዊ የዜና ወኪል ኤኤፍፒ። ስላመር ጉብኝት እስካሁን ከኢትዮጵያ መንግስትም ሆነ ከአሜሪካ ባለስልጣናት በኩል ግን የወጣ ምንም አይነት መረጃ የለም። በሌላ በኩል 35 ሀገር በቀል የሲቪል ማህበረሰብ ድርጅቶች አስቸኳይ በሚል ባስተላለፉት የሰላም ጥሪ በሰሜን ኢትዮጵያ በትግራይ አማራና አፋር ክልል ያለው ጦርነትና በሌሎችም አካባቢዎች ያሉ ግጭቶች በአስቸኳይ ቆመው ሀቀኛ ሰላማዊና የግጭቶቹ ተሳታፊ አካላትን በሙሉ ያካተቱ የእርቅ ንግግሮች እንዲጀመሩ ሲሉ ጠይቀዋል። በትግራይና ጦርነት ባለባቸው አካባቢዎች የተቋረጡ ኢኮኖሚያዊና ማህበራዊ አገልግሎቶች በአፋጣኝ እንዲጀመሩና እርዳታ ለእንቅፋት እንዲደርስ የሚል ጥሪ ማቅረባዋል። የትግራይ ክልልን ኢኮኖሚያዊና ማህበራዊ አገልግሎቶች ወደ ነበሩበት የመመለስ ጥያቄ ህወሓትም ለድርድር በቅድመ ሁኔታነት ማስቀመጡ ይታወቃል። ይሁን እንጂ ለድርድር ምንም አይነት ቅድመ ሁኔታ እንደማይቀበል ያስታወቀው የኢትዮጵያ መንግስት በበኩሉ በትግራይ የመሰረታዊ አገልግሎቶችን ለማስጀመር አስቻይ ሁኔታዎች መፈጠር አለባቸው ማለቱ ይታወቃል። 35ቱ አገር በቀል የሲቪል ማህበረሰብ ድርጅቶች ባቀረቡት አስቸኳይ የሰላም ጥሪ በግጭቶች ተሳታፊ ያልሆኑ ንጹሃን ተጋላጮች በማንኛውም ሁኔታ ውስጥ የጥበቃ ከለላ እንዲደረግላቸው፣ ጾታዊ ጥቃትን የፈጸሙ ተዋጊዎችን ጨምሮ ሌሎችም የሰብአዊ መብቶች ጥሰቶችን ያደረሱ አካላት ላይ ተጨማሪ ምርመራ ተደርጎ የተጠያቂነት እርምጃ እንዲወሰድ፣ ተፋላሚ አካላትና ደጋፊዎቻቸው ከማንኛውም የጦርነት ፕሮፓጋንዳና የግጭት አባባሽ ንግግሮች እንዲሁም ድርጊቶች እንዲቆጠቡ የሚሉና መሰል ጥሪዎችንም አቅርበዋል። ድርጅቶቹ የሰላም ጥሪ በማቅረብ ያወጡትን መግለጫ በተመለከተ ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። የሰላም ጥሪውን በማስመልከት 35ቱ የሲቪል ማህበረሰብ ድርጅቶች በጋራ ባወጡት በዚህ መግለጫ በጉዳዩ ላይ ዛሬ ጠዋት ጋዜጣዊ መግለጫ ለመስጠት አቅደው የነበረ ቢሆንም ነገር ግን ማንነታቸውን ባልገለጹና የመንግስት አካል ነን ባሉ ግለሰቦች መከልከላቸውን አስታውቀዋል። ይህን አገር በቀል የሲቪል ማህበረሰብ ድርጅቶች ያቀረቡትን ውንጀላ በተመለከተ ከአዲስ አበባ ፖሊስ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። የሰላም ጥሪዎች እየቀረቡ ባሉበት በአሁን ወቅት የሰሜን ኢትዮጵያው ግጭት ዛሬ በ14ኛ ቀኑም የቀጠለ ሲሆን የግጭቱ ተሳታፊ ወገኖች የሰላም ድርድር እንዲጀምሩ ማሳመን የሚችል አካል ካለ ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች አሁን ወደ ጋምቤላ የሚያሻግረን የመጨረሻው የመጽሔቱ ርዕስ ነው። ራሱን የኦሮሞ ነጻነት ሠራዊት እያለ የሚጠራው አማጺ ቡድን በሰኔ ወር ጋምቤላ ክልል ዋና ከተማ ላይ ያደረሰው ጥቃት በአገሪቱ ተጨማሪ የእርስ በርስ ጦርነት ሊስፋፋ ይችላል የሚል ስጋት ማሳደሩን የዘረዘረው የአሜሪካ ድምፁ ሄንሪ ዊልኪንስ ያጠናቀረው ዘገባ የሁከቱ መነሻ ምን እንደሆነና ሁከቱ በኢትዮጵያ ጸጥታ ላይ ምን አይነት አንድምታ እንዳለው የክልሉን ባለስልጣናትና ተንታኞችን አነጋግሮ ተከታዩን አድርሶናል። ስምንሽ የቆየ እንደሚከተለው ታቀርባለች።
በጋምቤላ ከተማ የጸጥታ ጥበቃው ተጠናክሯል። በሰኔ ወር ሁለት አማጺ ቡድኖች በከተማይቱ ድንገተኛ ጥቃት ካደረሱ ወዲህ የክልሉ ፖሊሶች በቅርቡ ወደ አካባቢው ከተላኩ የፌደራል መከላከያ ኃይሎች ጋር በትብብር ጥበቃ ያካሄዱ ነው። የሀገር ውስጥ የዜና ማሰራጫዎች እንደዘገቡት በዚያ ጥቃት 37 ሰዎች ተገድለዋል። አብዱ አቡበከር የመንግስት ሰራተኛ ናቸው።
The shooting began around 6 a.m. We weren't expecting.
ጥቃቱ የተጀመረው ከጠዋቱ 12 ሰዓት ላይ ነበር። ያልጠበቅነው ነገር ስለነበር በደንብ አልተዘጋጀንም። የኦሮሞ ነጻነት ሠራዊትና የጋምቤላ ነጻነት ግንባር ተዋጊዎች ወደ ከተማው ዘልቀው ገብተው እስከ ክልሉ አስተዳደር ህንጻ መድረስ ችለው ነበር። ወደ ከተማው የገቡት ከሶስት አቅጣጫ ነው። እንደሚመስለኝ የኦሮሞ ነጻነት ሠራዊት አባላቱን የመራው የጋምቤላ ነጻነት ግንባር ነው።
በኦሮሚያ አካባቢ በፌደራል ኃይሎችና በኦሮሞ አማጽያን መካከል ለአመታት የዘለቀው ግጭት ጋምቤላ ከተማ ሲደርስ እንደ ተንታኞች ያሁኑ የመጀመሪያ ጊዜው ነው። የኢትዮጵያ ባለስልጣናት እንዲሁም እንደ ሂዩማን ራይትስ ዋችና የኢትዮጵያ ሰብአዊ መብቶች ኮሚሽን የመሳሰሉ የሰብአዊ መብት ድርጅቶች እንዳሉት የጋምቤላው ጥቃት በደረሰ አንድ ሳምንት ባልሞላ ጊዜ ውስጥ በኦሮሚያ ክልል በሚኖሩ የአማራ ተወላጆች ላይ በደረሰ ጥቃት ወደ 400 የሚጠጉ ሰዎች ተገድለዋል። ከጥቃቱ የተረፉ የግድያው ሰለባዎች ቤተሰቦች ግድያውን የፈጸሙት የአማጺው ቡድን ታጣቂዎች ናቸው ብለዋል። አማጺው ቡድን በበኩሉ የመንግስት ሚሊሻዎችን ጥቃቱን ፈጽመዋል ሲል ወንጅሎ ገለልተኛ ምርመራ እንዲደረግ ጠይቋል። በኢትዮጵያ በፍጥነት እየተስፋፋ የሄደው ግጭት በሀገሪቱ ሁለተኛ ዙር የእርስ በርስ ጦርነት ይዘት ይኖረው ይሆን ወይ የሚል ጥያቄ አጭሯል። አንድ አሃዛዊ መረጃ እንዳመለከተው ከአማጺው ቡድን ጋር የተያዙ ግድያዎች ከነሐሴ 2013 እስከ ሐምሌ 2014 ባለው ጊዜ ከነበረው የ481 ሰዎች ሞት በ651 እጅ አድጎ 3784 ደርሷል። የራስን እድል በራስ የመወሰን መብትና የውክልና ጥያቄዎች በበርካታ የኦሮሞ ቡድኖች ሲነሱ መቆየታቸውን አንዳንድ ተንታኞች በመክንያትነት ይጠቅሳሉ። ዊሊያም ዳቪሰን ባለም አቀፉ ግጭት አጥኚ ቡድን ተንታኝ ናቸው።
I think that added fuel to the Oromo Liberation Army insurgency.
የተዋጊዎቹና የአማጽያኑን ወደ ህብረተሰቡ መልሶ የመቀላቀል ጥረት ያለመሳካቱን ተከትሎ የአማጽው ቡድን የያዘውን የአመጽ እንቅስቃሴ ይበልጥ ያባባሰው ይመስለኛል።
ኦሮሞ በኢትዮጵያ ትልቁ የህዝብ ብዛት ያለው ብሔረሰብ ነው። የኦሮሚያው ግጭት ዓለም አቀፍ ትኩረት እንደሳበው ኢትዮጵያ ከትግራይ አማጽያን ጋር እንደገባችው ጦርነት አይነት ክብደት አለው ወይ በሚል ለቀረበላቸው ጥያቄ ዳቪሰን ሲመልሱ
probably doesn't immediately threaten the regional government authority in Adama.
ምናልባት ዋና መከመጫው አዳማ ላይ የሆነውን የክልሉ መንግስት ወይም አዲስ አበባ ያለውን የፌደራል መንግስት ስልጣን አሁን ስጋት ላይ የሚጥል ላይሆን ይችላል። ይሁን እንጂ በኦሮሚያ የሚኖሩ በርካታ ሰዎች ላይ ተጽዕኖ ያሳደረና የተዋጊዎችንና ንጹሃን ዜጎችን ህይወት ወደሚያጠፋ ብጥብጥ አምርቷል።
በአሁን ወቅት ጋምቤላ ተረጋግታለች። ሆኖም ከከተማዋ ወጣ ብሎ 10 ኪሎ ሜትሮች በማይሞላ ርቀት ከአማጺው ቡድን ጋር በየጊዜው ውጊያ እንደሚካሄድ ያካባቢው ፖሊስ ይገልጻል። ያካባቢው ባለስልጣናት በክልሉ መረጋጋት እንዲሰፍን ብርቱ ፍላጎት እንዳላቸው የክልሉ ባለስልጣናት ይናገራሉ። አቶ ቻንኮት ቾቴ የጋምቤላ ክልል ሰላምና ደህንነት ቢሮ ኃላፊ ናቸው።
እነኚህ ጠላት የምደምሰስበት አይል ስለሆነ ጋምቤላ ተመልሶ አይመጣም። ተመልሶ አይመጣም። መምጣት ብሞክር ባለበት ነው መደምሰት ያለበት። አሁንም ቢሆን ሙከራዎች አሉ። ጫፍ ጫፍ ያለው ቦታዎች።
የቀደመውን ውጊያ የተከታተሉ አንድ የመንግስት ሰራተኛ እንደሚሉት ግን የአማጺው ቡድን ዳግም ሊመለስ ይችላል የሚል ጭምጭምታ በአካባቢው ይናፈሳል። በሄነሪ ዊልከንስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስመኝሽ። አድማጮች የመጨረሻ ዘገባ በየነበር ሌላ አንድ የመጨረሻ የመጽሔት ርዕስ ይኖረናል። የሰሜን ኢትዮጵያ ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና መደቀኑን የኢትዮጵያ አገራዊ ምክክር ኮሚሽን አስታውቋል። ከኮሚሽኑ ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳዬ ለአሜሪካ ድምጽ እንደገለጹት በዚህ ጦርነት ሳቢያ ለምሳሌ ትግራይን ወደ መሳሰሉ የሀገሪቱ አካባቢዎች ሊያደርጉ ያሰቡት ጉዞ ተስተጓጉሏል። ይህም ሆኖ ኮሚሽኑ ስራውንና ሂደቱን እንደሚቀጥል አስረድተዋል። የኢትዮጵያ አገራዊ ኮሚሽን የምክክር ኮሚሽን በዛሬው ዕለትም በባህር ዳር ከተማ ከተውጣጡ የተለያዩ ህብረተሰብ ክፍሎች ተወካዮች ጋር የአማራ ክልል ህዝብ ጥያቄዎች በሚል በተሰበሰቡ ነጥቦች ዙሪያ ውይይት አድርጓል። አስቴር ምስጋናው ያጠናቀረችው ዘገባ ውይይቱም የተካሄደው በትላንትናው ዕለት ነው። እንሆ ዝርዝሩን።
በያዝነው 2014 ዓመተ ምህረት የተቋቋመውና ወደ ስራ የገባው የኢትዮጵያ ሀገራዊ የምክክር ኮሚሽን ወደ ተለያዩ የሀገሪቱ አካባቢዎች በመጓዝ እንቅስቃሴ ሲያደርግ ቆይቷል። እንቅስቃሴው ደግሞ የዋናው መድረክ የዝግጅት ምዕራፍ መሆኑን ከኮሚሽነሮቹ አንዱ የሆኑት ዶክተር ዮናስ አዳዬ ተናግረዋል። በመጪው ህዳር ወር ለሚካሄደው ሀገራዊ የምክክር መድረክ ከቅድመ ዝግጅት ወደ ትግበራ መግባታቸውንም አመልክተዋል። ኮሚሽነሩ ዶክተር ዮናስ አዳዬ አክለው እንዳሉት የሰሜን ኢትዮጵያ ጦርነት እንደገና መጀመር ግን በሂደቱ ላይ አሉታዊ ተጽዕኖ አሳድሯል።
ግጭት ለኛ ተግዳሮት ነው። የምክክር ኮሚሽኑ ዋና አላማ በሀገራችን ውስጥ
በፖለቲካ ሊቃን ይሁን በማህበረሰቡ በሶስት ይሁን ጥልቅ ልዩነት አለ። ይሄ ደግሞ ለሀገራችን እንደ ሀገር ለመቀጠል ትልቅ እንቅፋት ስለሆነ እያንዳንዱ ሰው የራሱን ሐሳብ ማቅረብ የራሱን አሻራ ማኖር እያንዳንዱ ሪፕሬዘንት ተወከለ መሆን ስላለበት የነሱን ሐሳብ እንዳንሰማ ስለሚያደርግ ሌሎች እንዴት እንደሚያስቡ ከሌሎች አንፃር በነሱ ጫማ በነሱ ቦታ ሆነን ለማየት እንዳንችል ስለሚያደርግ ተግዳሮት ነው። ነገር ግን ተግዳሮቱን ፈርተን እኛ ከምክክሩ ወደ ኋላ አንልም። ምክክር ይካሄዳል፣ ይቀጥላል። ግጭቱ እጅግ በጣም የሚያሳዝን ቢሆንም ከግጭቱ የተነሳ ግን ውይይታችን ምክክራችን አይቀርም።
ከኮሚሽኑ እቅዶች አንዱ ወደ ትግራይ ክልል መጓዝ እንደነበረ የጠቀሱት ዶክተር ዮናስ በጦርነቱ ምክንያት ግን እንቅስቃሴያቸው መገታቱን ተናግረዋል።
ሐሳቡን ባቀረብን ሁለተኛውን ሶስተኛው ቀን ነው ግጭቱ የተከሰተው እና ሁኔታዎች ሲረጋጉ ጦርነቱን ሲያገል ሰላም ሲሰፍን መሄዳችን አይቀርም። የሀገራችን አንዱ አካል ነውና
በኢትዮጵያ በሚገኙ የተለያዩ የፖለቲካና የሐሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሐሳብ ልዩነትና አለመግባባት የሚታይ መሆኑን የኮሚሽኑ የማቋቋሚያዎች ይጠቅሳል። ይህንን ልዩነትና አለመግባባት ለማርገብና ለመፍታት ሰፋፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድና ሀገራዊ መግባባት መፍጠር አስፈላጊ መሆኑንም ይዘረዝራል። ዶክተር ዮናስ እንዳሉት ይህ ሂደት የሚጀምረው ህብረተሰቡ ጋር በመውረድ በሚል ምክክር ነው። በዚህም መሰረት ባለፈው ሳምንት በአዳማ ዛሬ ደግሞ በባህር ዳር ከተማ ከተለያዩ የህብረተሰብ ክፍሎች ከተውጣጡ ተወካዮች ጋር ውይይት አድርገዋል። በአማራ ክልል የጋዜጠኞች ማህበር በኩል ላለፉት ሁለት ወራት ከምሁራን፣ ከሀገር ሽማግሌዎች፣ ከፖለቲካ ፓርቲዎችና ከሲቪክ ማህበራት ጋር በተካሄደው የቅድሚያ ውይይት የተለዩ የተባሉ 6 ነጥቦች ናቸው ዛሬ ለውይይት የቀረቡት። 6ቱ ነጥቦች የተለዩትም መሰረታዊ የአማራ ህዝብ ጥያቄዎች በሚል ነው። በሰነድ ደረጃ በመዘጋጀት ላይ መሆኑ ተገልጿል። ከነጥቦቹ መካከል የህገ መንግስት መሻሻል ጥያቄ፣ የወሰንና የማንነት ጉዳይ፣ በሌሎች ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ የሚደርሱ ጥቃቶች፣ ጸረ አማራ ትርክቶች፣ የበደልና ካሳ ይቅርታ እንዲሁም የአማራ ሲቪል ደህንነት የሚሉት ይገኛሉ ብለዋል አዘጋጆቹ። የጋዜጠኝነትና ተግባቦት መምህሩ ዶክተር አየለ አዲስ የሚከተለውን ያብራራል።
ችግሩ ምንድነው? ምን አድርጎ ነው ህገ መንግስቱ ካላችሁ ኢትዮጵያውያንን ጨቋኝና ተጨቋኝ ብሎ የሚከፋፍለው የመግቢያ መግለጫው በሐሰተኛ ትርክቶች ላይ የተመሰረተ ነው። አንድ ጨቋኝ ኃይል ነበረ፣ እሱን ጨቋኝ እንደመስላችሁ እንደመስለው ነው የመጣ የሚል እሳቤ ነው። ያን ደግሞ ሙሉ ለሙሉ የማን ነው ለሚለው አማራ የሚባልለት የራሱን ማስደገፊያ ማስረጃዎችና ተረቶችን አቅርቧል። የአማራ ተወካዮችን ከማርቀቅ ከማጽደቅ ሂደቶች ተገልለው ነበር። ከአማራው ውክልና ይልቅ በኦነግና ትህነግ ጋራ የኢትዮጵያን የአማራ ህዝብን ጥቅም የሚያስጠብቅ ባለመሆኑ ሙሉ ለሙሉ መሻሻል አለበት። የአማራ ህዝብ የማንነት የወሰን ጥያቄዎች የሚመለከታቸው ላይ እንደ ወልቃይት ጠገዴ፣ ቃፍታ ሁመራ፣ ጠለምት፣ ራያ አላማጣ፣ ራያ ወፍላ፣ መተከል፣ ደራ አንዳንድ ሹ አካባቢዎች ያጠቃለን። እነዚህ አካባቢዎች የግጭት አካባቢዎች ሲሆኑ እስካሁን በሰላማዊ መንገድ እልባት ያልተገኘላቸው ናቸው። ስለዚህ ኮሚሽኑ የወሰንና የማንነት ጉዳዮችን የብሔራዊ ምክክር ኮሚሽኑ እንደ አንድ ዋና ትኩረት አድርጎ ለብሔራዊ መግባባት፣ ለብሔራዊ አንድነት፣ ለኢትዮጵያ ግንባታ ሊያዩ ይገባል። ሌላው ብሔራዊ ምክክርና ኮሚሽኑ በተለይ ደግሞ የአማራን ዘር ማጥፋትና ማጽዳት ላይ መዋቅራዊ ብቻ ሳይሆን ፖለቲካዊ ትኩረት ተሰጥቶት እየተሰራ እንደሆነ ነው የምንረዳው። የዚህ አይነት ጥቃት ያጋለጠው መሰረታዊ ጉዳይ አማራ ላይ ያነጣጠረ የሐሰት ትርክት ነው። ትርክቱ በተለይ የሂስቶሪካል ፎልስ ናሬቲቮቹ ህገ መንግስቱ የአማራ ጠላት እንዲሆን አነሳስቷል፣ በሰነድ ተደግፏል። በተለይ ደግሞ ኢትዮጵያን ለመበታተን ሲባል የውጭ ኃይሎች አማራ ኢትዮጵያን በመገንባት ሂደት ውስጥ የነበረውን ሚና በማፍሰስ እርስ በርስ የመጠራጠር እርስ በርስ አለመግባባትን በመፍጠር ዝምተኛ የሆነ ዘር ማጥፋት እንዲከናወን ተከስቷል። ይህም ደግሞ በወለጋ፣ በመተከል፣ በማይካድራ የታየ ጉዳይ ነው። ስለዚህ ጸረ አማራ ትረካዎች እንዲስተካከሉ ሁሉም ኢትዮጵያዊ አብሮ መስራት አለበት። ትረካው የአማራን መጥፋት ያስከተለ በመሆኑ መሻሻል አለበት። ሌላው እንደዚህ ጋር ለሁሉም ኢትዮጵያዊ አማራ ህዝብ የሚጠይቀው የአማራ ሲቪል ደህንነት፣ የሌሎቹ ሲቪል ደህንነት መከበር አለበት።
ዛሬ በባህር ዳር ከተማ በተካሄደው በሀገራዊ መግባባት ግንባታ ሂደት ውስጥ የቁልፍ ተዋናዮች ተሳትፎ የሚል መድረክ ማጠቃለያ ላይ ተሳታፊዎቹ ስለ ኮሚሽኑ ስልጣንና ኃላፊነት እንዲሁም ሌሎች ተያያዥ ጥያቄዎችን አንስተዋል።
ኮሚሽኑ ላይ የሚቀርቡ ሐሳቦች አሉ። ኮሚሽኑ የተወከለው በማን ነው? ከማን ነው ቡራኬውን ተቀብሎ እየሰራ ያለው? ምናልባት ይሄ ምክክር ሂደት
ሂዶ ሂዶ መጨረሻ ላይ አሁን ዛሬ ያለውን መንግስትና ወይም ደግሞ ገዥው ፓርቲ ሬዮት ማስቀየር በሚያስችል ደረጃ የሚጋፋ ሆኖ ቢገኝ ስልጣናቸውን መንካት በሚያስችል ደረጃ ላይ መምጣት ቢችል ብሔራዊ ኮሚሽን ውስጥ ህልውናው በዛ ልክ የጀርባ መከታው ወይም ህልውናው ምን ላይ ነው እንትን የሚለው።
የኢትዮጵያ ሀገራዊ ምክክር ኮሚሽን አባል ዶክተር ዮናስ አዳዬ ለተነሱት ጥያቄዎች ማብራሪያ የሰጡ ሲሆን የኮሚሽኑ ስልጣን በህገ መንግስቱ በተቀመጠው መሰረት ህዝብን አወያይቶ ለሚመለከተው አካል ማቅረብ ነው ብለዋል። ዶክተር ዮናስ በመጨረሻ ለሁሉም ዜጎች ሲሉ ባስተላለፉት መልእክት የሰላም ባህል ስር እንዲሰድ ሁሉም የህብረተሰብ አካላት እንዲተባበር ጥሪ አቅርበዋል።
እንግዲህ በአማራ ክልል ነው የሚገኘው፣ ባህር ውስጥ ነው። በአማርኛ በጣም ደስ የሚል አባባል አለ። የሀገሩን ሰርዶ በሀገሩ በራይ ነው። ለራሳችን ያለን እኛ ነን። የራሳችን ችግር መፍታት መቻል አለብን እኛ ነን። አንዳችን ደግሞ ለሌላችን አንድ ለሁሉም ሁሉም ለአንድ የሚል የአፍሪካ ፍጥነት አለ። እንደዚህ መቆም መቻል አለብን። የአንዳችን ቁስል ለሌላችን ቁስል ነውና ይሄንን በጋራ ማከም መቻል አለብን። መጀመሪያ ይሄንን አስተሳሰባችን በአዎንታዊ አመለካከት መቃኘት የመጀመሪያው ልመናዬ ጥያቄ ነው። በእውነት ይቻላል ብሎ ማሰብ ተስፋ ሳንቆርጥ ምሁራን በምርምራቸው በትምህርታቸው ስር ምክክር አስፈላጊ ነው። ኢትዮጵያ ውስጥ የሰላም ባህል ስር እንዲሰድ ስለማድረግ እንዲያስተምሩ አደራ እንላለን። ሚዲያዎች፣ በተለይ ሚዲያዎች ከፍተኛ ሚና መጫወት ስለምትችሉ መልካሙን ዜና የምክክርን አስፈላጊነት ሰላምን በሰላማዊ መንገድ የማግኘትን ባህል በኢትዮጵያ ውስጥ ስር እንዲሰድ የማድረግን ትምህርት ታስተምሩ ዘንድ በትህትና እንጠይቃቸዋለን። እና መላው ኢትዮጵያ ህዝብ ደግሞ በተለያዩ ደረጃዎች ከታች ጀምሮ ነው ያልነው አካሄዳችን ከህዝብ ጋር ነው። ምክንያቱም ምክክር ኮሚሽኑ ከህዝብ ለህዝብ በህዝብ የተቋቋመ ህዝባዊ ተቋም ነው። ስለዚህ 11ዳችን ብቻችን አይደለም ይህን ችግር የምንፈታው፣ በጋራ ሆነን የምንፈታው። ስለዚህ ህዝቡ ልክ እስካሁን ድረስ በጀመረው አካሄድ በጣም ፖዚቲቭ ኢንጌጅመንት አለ ወይም በጣም አውንታዊ የሆነ አካሄድ አለ እና ያንኑን በጣም እንደማጠናከሩ እንዲቀጥሉ በጸሎት እንዲያግዙ
መሰል ውይይቶች በሌሎች ክልሎች እንደሚቀጥሉም ዶክተር ዮናስ አስታውቀዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ አመሰግናለሁ። አድማጮች፣ ለምሽቱ መጨረሻ ወዳደረግነው ቅንብር ነው የምናልፈው። ሳምንታዊው ንግድና ምጣኔ ሀብት። ንግድና ምጣኔ ሀብት ለምሽቱ ባሰናዳው ቅንብር የቻይናና የኢትዮጵያ የኢኮኖሚ ግንኙነቶች በርካታ ጠቃሚ ነገሮች ቢኖሩትም በጥንቃቄ ካልተያዘ ግን ለዘለቄታው ችግር ሊፈጥሩ የሚችሉ ነገሮች አሉበት ሲሉ የአሜሪካ ድምጽ ያነጋገራቸው 3 የምጣኔ ሀብት ባለሙያዎች አስረድተዋል። ባለሙያዎቹ አገሮች በቡድን ሳይሆን በተናጥል በሚያደርጓቸው ግንኙነቶችም ተጎጂ ሊሆኑ እንደሚችሉ ያስጠነቅቃሉ። እንግዶቹን ያወያየው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው። እንሆ
የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ በኢትዮጵያና በቻይና መካከል ያለው ግንኙነት በድንገት የመጣ ሳይሆን በጣም ረጅም እድሜ ያለው መሆኑን ይገልጻሉ።
በሁለቱ ሀገሮች ያለው ግንኙነት በጣም ረጅም ጊዜ ያለው ነው። በባንዱን ኮንፈረንስ ወይም ጉባኤ አስታውሳለሁ፣ አጼ ኃይለ ሥላሴ ሲሳተፉ ገለልተኛ ሀገሮች ይመሰረቱ ከቻይና ጋር የነበረው ግንኙነት ነበረ። ምንም እንኳ ቻይና የዛን ጊዜ ጠንካራ ሀገር የለማች ሀገር ባትሆንም ግን ያነ ግንኙነት ነበረ። ስለዚህ ሂስቶሪካል ባክግራውንድ አለው። ዝም ብሎ እንዲሁ በዱብዳ የመጣ ነገር አይደለም።
አሁን ባለው የግንኙነት መልክም ቢሆን ቻይና በኢትዮጵያ ውስጥ ከፍተኛ የመዋለ ንዋይ ፈሰስ ማድረግ የጀመረችው በጠቅላይ ሚኒስትር አብይ ሳይሆን ቀደም ሲል በአቶ መለስ አስተዳደር ጊዜ መሆኑን የሚገልጹት ዶክተር አክሎግ ይህ ሊሰመርበት ይገባል በማለት ተከታዩን ያብራራሉ።
ለአንዳንድ ጊዜ ቻይናንና የአሜሪካናን ፉክክር እያየን በጣም የተሳሳተ ስዕል እናቀርባለን። ቻይና የልማትን ምንድን ይመስላል፣ የአሜሪካ ምን ይመስላል? አይደለም። እንትኑ ሊያከራክረን የሚገባው ቻይና ምን ክፍተቶችን ታሟላለች፣ በኢትዮጵያ ብቻ ሳይሆን በአፍሪካ። በዚህ ላይ ነው ዝርዝሮችን ለማቅረብ የምፈልገው።
በአርሲ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አደም ፈቶ በቻይናና በኢትዮጵያ መካከል ያለውን የንግድ ልውውጥና ፍሰት እንደሚከተለው ይገልጹታል።
የንግድ ፍሰቱን ብናይ ለምሳሌ ከ2000
2016 እስከ 2020 ያለውን ብንወስድ በቻይናና በኢትዮጵያ መካከለ የነበረው ንግድ ልውውጥ እስከ 16.8 ቢሊዮን ዩኤስ ዶላር ይደርሳል። ይሄ ማለት እንግዲህ ቀላል አይደለም። በአመት እስከ 2.8 ቢሊዮን ዩኤስ ዶላር በቻይናና በኢትዮጵያ መካከለ የንግድ ልውውጥ ነበር ማለት ነው። እንግዲህኛ ለቻይና አንዳንድ ቃዎችን እንደምንልክ ይታወቃል። ሰሊጥ ለምሳሌ በብዛት እንደዚህ አንዳንድ ያላለቁ የቆዳ ውጤቶችንም እንልካለን። በተቃራኒው ደግሞ የተለያዩ ማሽነሪዎችን፣ ኢንፍራስትራክቸሮች፣ መሰረተ ልማት ግብዓቶችን፣ የጤና አገልግሎት የሚውሉ መድኃኒቶችን፣ ሌሎች የጤና መሳሪያዎችን ከነሱ እንደምናስገባ ይታወቃል።
ኢትዮጵያ ከቻይና ባላት ግንኙነት ከምታገኛቸው የኢኮኖሚ ጥቅሞች መካከል ዶክተር አደም ዋና ዋና ናቸው ከሚሏቸው ውስጥ አንዳንዶቹን እንደሚከተለው ይገልጿቸዋል።
Belt and Road Initiative የሚባል አለ። ቻይና ያነሳሳችሁና አሁን ብዙ ሀገሮችን ከሰባ በላይ የሆኑ ሀገሮችን ያቀፈ ተላዩ የኢኮኖሚ ጥቅሞች የሚያመጣ Belt and Road Initiative ይባላል። ቻይና ጅቡቲ እንግዲህ Belt and Road Initiative member ነች። ኢትዮጵያም ከጅቡቲ ተነስቶ እስከ አዲስ አበባ የሚደርስ የባቡር መንገድ ስላለ ከBelt and Road Initiative ተጠቃሚ ነች ማለት ነው። ላዩ ንግዶችን በማሳለጥ የንግድ ላይ የሚወጡ ትራንዛክሽን ወይ ደግሞ በሂደት ላይ የሚወጡ ኮስቶችን በመቀነስ እዚህ አባል መሆኗ አንድ ቤኔፊት ነው። ሌላው እንግዲህ ቻይና ለኢትዮጵያ ዲም ላፍሪካ እያደረገች ያለው ይሄ በመሰረተ ልማት ግንባታ ላይ እያደረገች ያለችው አስተዋጽኦ ነው። መንገዶች፣ አየር ማረፊያዎች ሊሆኑ ይችላሉ፣ ግድቦች፣ ቤቶች፣ ብዙ ግንባታዎች ላይ ተሳትፋ ነው ያለችውና እንደውም በአብዛኛው ከቻይና የወሰድነው ግድር መሰረተ ልማት ወይም ኢንፍራስትራክቸር ግንባታ ላይ ነው ያለው ማለት ይቻላል። ለምሳሌ አዲስ አበባ ላይ ያለውን የኢንተርሲቲ ወይም ደግሞ ከተማ ውስጥ የባቡር መንገድ መጥቀስ ይቻላል። እንደ ተከዜ ያሉ የግድብ ማመንጫዎችን ሌሎችም አብዛኛዎቹ መንገዶች በቻይና ነው የተሰሩት ማለት ይቻላል። እንግዲህ መሰረተ ልማት ምን ያክል ለአንድ ሀገር እድገት አስተዋጽኦ እንደሚያበረክት ያው ለሁላችንም እንረዳለን። ስለዚህ ይሄ ሌላኛው ከቻይና ያገኘነው ደግሞ የተጠቀምነው ያለነው ትልቅ ነገር ነው ማለት ነው። ሌላኛውን የመሰረተ ልማት ግንባታ በብድርም ነው ያቀረበች ያለችው ማለት ነው። ሌላው ጥቅሙ አንዳንድ ኮንሴሽናል ሎን የሚባል አለ። ከሰጠችን ብድር ላይ የተወሰነውን እርዳታ የሚቆጠርበት ማለት ነው። እንግዲህ መሰረተ ልማትንም ይገነቡልናል። ነገር የተወሰነ ደግሞ አቅማችን ስለማይፈቅድ ኢንፍራስትራክቸራል ሎን ወይም ደግሞ የመሰረተ ግንባታ ብድርም ስለሚያቀርቡልን ይሄ ነው።
ይሁን እንጂ ኢትዮጵያ ከቻይና ጋር ያላት ግንኙነት ጠቃሚ ወይስ ጎጂ ጎኖቹ ይበዛሉ የሚለው በአገር ውስጥ ደረጃ የተለያዩ ጥናቶች እየተካሄዱ መሆኑን ዶክተር አደም ገልጸው መታየት ያለባቸው ነገሮች መኖራቸውንም ይጠቁማሉ። በአፍሪካና ቻይና ግንኙነት ላይ ሁለት መጽሐፎችን ማሳተማቸውን፣ የተለያዩ በርካታ ጥናታዊ ጽሑፎችን ማቅረባቸውን የገለጹት የምጣኔ ሀብቱ ባለሙያ ፕሮፌሰር አለማየሁ ገዳ አፍሪካም ሆነች ኢትዮጵያ ከቻይና ጋር ያላቸው ግንኙነት ጥንቃቄ የሚሻው መሆኑን ይመክራሉ። ከቻይና ጋር በተመሰረተው ግንኙነት ሊፈጠሩ የሚችሉ ጉዳቶችና ከወዲሁ መደረግ የሚገባቸውን መፍትሄዎችን በማመላከት ተከታዩን ይናገራሉ።
ጉዳቱ ምንድን ነው? ወደ ጉዳቱ ስንሄድ በእኔ እምነት ኢትዮጵያም ብቻ ሳይሆን ኢትዮጵያም ሆኗል አፍሪካውም ሆኗል ከነዚህ ከቻይና ከሚመጣ ኢንቨስትመንት ለመጠቀም ሶስት ነገሮች ያስፈልጉናል ብዬ ነው እንደምጠው። አንደኛው ካፓሲቲ ቱ ኔጎሽየት ማለት ለመደራደር አቅም፣ የእውቀት አቅም መደራደር ያስፈልገናል። ሁለተኛ የሚያስፈልገን ሌላ ካፓሲቲ ፎር ቴክኖሎጂካል ኤንድ ማኔጀሪያል ስኪል ትራንስፈር። እነዚህ ሰዎች ሲሄዱ የቴክኖሎጂ ሽግግር አርገዋል ወይ? ብዙ ጊዜ ደግሞ የሚረሳው በጣም ኢምፖርታንት ሶስተኛው ፖይንት ማኔጀሪያል ሽግግር አለ ወይ? ከቴክኖሎጂ ያነሰው ደግሞ የማኔጅመንት ክህሎት ተላልፏል ወይ? እነዚህ ነገሮች ላይ መስራት ይፈልጋል። እነዚህ ሶስቱ ነገሮች ላይ ካልሰራን ጥቅም አናገኝም። ሶ በእኔ እምነት እኔ በሰራቸው ጥናቶች አይ ቲንክ እነዚህ ሶስት ነገሮች ላይ ፌል ያደርገን ይመስለኛል። ለምን ፌል ለምን ብትለኝ፣ ለምሳሌ ቴሌኮም ቤት እነሱ ቢሄዱ እኛ ራን ማድረግ እንችላለን። አይ ዳውት ተጠራጠራለሁ። ኢንፍራስትራክቸር ላይ ካፓሲቲ ቢልድ አድርገናል ወይ በዚህ ድርድር ላይ? ሁለተኛ ማኔጀር የማኔጅመንት ክህሎት ውስጥ አስተላልፈናል ወይ ለስምን ጠራጠራል።
ፕሮፌሰር አለማየሁ ቻይናዎቹ ወደ ኢትዮጵያ ለሚያስገቡት ነገር ሁሉ ከቃቅም እንኳ ሳይቀር ባለሙያዎች አሏቸው ይላሉ። ከቻይና ጋር በየዘርፉ ግንኙነት ሲመሰረት የተጓደሉ ድርድሮች የሚያስከፍሉትን ዋጋም እንደሚከተለው ያብራራሉ።
እያንዳንዱ ቃስ ያመጡ ንስ ኤክስፐርት አላቸው። ለምሳሌ ለሰርቨር ኤክስፐርት አላቸው፣ ለአንቴና ኤክስፐርት አላቸው፣ ለተለያዩ የቴሌኮም ፓርቶች ኤክስፐርት አላቸው። ስለዚህ እኛ ጋር በዚህ በኩል ምንደራደር ኤክስፐርት አለን ወይ ስትል ያሚ ኤክስፐርት የሚባል የለም። ስለዚህ በዚህ ድርድር ላይ 30-40 ሚሊዮን ዳላር በቀላሉ ታጣለህ ማለት ነው።
ከቻይና ጋር የሚደረጉ የተናጠል ግንኙነቶች አፍሪካንም ሆነ ኢትዮጵያን ይጎዳል የሚሉት ፕሮፌሰር አለማየሁ አደጋውን እንደሚከተለው አብራርተዋል።
ስለዚህ ምንድነው at the end of the day ምንይዛል ከአፍሪካ ጋር ኩትም የቻይና አፍሪካ ጥናት የተረዳውት ምንድነው እነዚህ አሁን ባልኩ ሶስት ነገሮች ላይ ካላረግን የራሳችን ካልሰራ አፍሪካ ላለፉት 100 አመት ከምዕራቡ ጋር የነበራት ግንኙነት ከቻይናም ጋር ይደገማል። ብዙ ለውጥ የለው ፍራቀም ሆነ ምዕራብ ሁሉም ከብሔራዊ ጥቅሙ ተነስተው ነው የሚመጣው። ስለዚህ እኛ ስማርት ካልሆንንና ስማርት ኢን ኔጎሺዬሽን ስማርት ኢን ቴክኖሎጂካል ትራንስፈር ስማርት ኢን ማኔጀሪያል ትራንስፈር ካልሆንን ከቻልን ደግሞ አራተኛም አለ ከቻልን ደግሞ ይሄንን ነገር ኮሌክቲቭሊ ብናረጋው በመንከለክትልስል ወይ በሪጅን በዚህ ለምሳሌ በኢጋድ በኮሜሳ በኢስት አፍሪካ ወይም በኤዩ ካላረግ ነው አሁን ፍክክሩ ሲከቱንና ትበሳችን አገሮችን አገር ይከቱንና ሁላችንም ወደ መስቀጥ እንሄዳለን። ፈረንጆቹ ይሄንን the rest to the bottom ይሉታል።
አድማጮች በቻይናና በኢትዮጵያ መካከል ያለው የመጣኔ ሀብት ግንኙነት አስመልክቶ ያደረግነው ውይይት በዚህ አላበቃም። ቀሪዎቹን በሌላ ዝግጅት ይዘን እንቀርባለን። አሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
እኔም ደረጀንና የምጣኔ ሀብት ትንታኔ ያቀረቡትን ባለሙያዎች አመሰግናለሁ። አድማጮች የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በሚያቀርበው ዝግጅት ለዛሬ ማክሰኞ ምሽት ያሰናዳውን እዚህ ላይ አበቃ። አስተናግድኳችሁ አሉላ ከበደ፣ የቴክኒክ አቀናባሪው ኤልያስ አስማረና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ምሽት ታዲያ 3 ሰዓት ላይ እንመለሳለን። ጠብቁን። አሁን በኔ በኩል ሰላም ተናደሩ።